የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከዛሬ ሰኞ የካቲት 14 2012 ዓ.ም ምሽት ዝግጅቶቻችን አንዱ መርጠን እናስተዋውቃችሁ።
አውርነስ እንድኖር ታስቦ የተደረገ ነው ስብሰባ። ቤዚካሊ በፊት አንድ ታቀደ ነበረ፣ ግን አሁን የተለወጠው ወደ ወረርሽኙን መከላከል መሰረት ያደረገ አውርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባችን ተመልሶ አስፈላጊ የሆነው መማር ማስተማር ሞቢላይዝ ህዝቡ ተመቃዜ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ኦልሬዲ እሱም አልፏል።
በከተማዎች ውስጥ ስብሰባ በማድረግ የተወቀሰው ብልጽግና ፓርቲ ምላሽ ሰጥቷል። የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። ኢትዮጵያውያን አርቲስቶች የኮሮና ቫይረስ ስርጭትን ለመግታት ባጫጭር ማስታወቂያዎች እየተረባረቡ ይገኛሉ። ዘገባ አለን። በሰኞ ምሽት የስፖርት ዘገባችንም በኢትዮጵያ ኦሎምፒክ ኮሚቴ መካከል የተፈጠረውን አለመግባባት የተመለከተ ዘገባ አሰናድተናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ 80 በመቶ የሚሆኑ ሰራተኞች ስርጭታቸውን የሚያስተላልፉት ከየቤታቸው ነው። እኛም ዛሬ ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ ከየቤታችን ሆነን አብረናችሁ እንቆያለን። አብራችሁ ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። ኢትዮጵያ ድንበሮቿን እንደዘጋች አስታወቀች። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት እርምጃው ኢትዮጵያ የኮቪድ-19 ኮሮና ቫይረስ ስርጭት ለመቆጣጠር ከዘረጋቻቸው ብልሃቶች አንደኛው ነው። ከዚህ በተጨማሪ ጠቅላይ ሚኒስትሩ በርካታ ሰዎች በሚሰበሰቡባቸው ተቋማት፣ የንግድ ቤቶችና ሌሎች ስፍራዎች ላይ የጥንቃቄ መራራቅ ወይም ሶሻል ዲስታንሲንግ ተግባራዊ ይደረግ ዘንድ የጸጥታ አካላት እርምጃ እንደሚወስዱ ተናግረዋል።
ሃይማኖት ተቋማት ከሚሰራው በተጨማሪ መጠጥ ቤቶች፣ ሺሻ ቤቶች፣ ጫት ቤቶች በደረሰን ሪፖርት አሁንም ጠንከር ያለ ስራ እንዳልሰሩ፣ እነዚህ አካባቢ ሰዎች የሚነካኩበት፣ በእጅ እቃ የሚቀባበሉበት፣ ለበሽታው የሚደረግ ጥንቃቄ አነስተኛ መሆኑን ለመገንዘብ ችለናል። በእነዚህ አካባቢ ያሉትን እንዝላልነትና ለበሽታ የሚያጋልጡን ጉዳዮች የጸጥታ ተቋማት ከዛሬ ጀምሮ ክትትል እያደረጉ እርምጃ የሚወስዱ ይሆናል።
ጣሊያን ውስጥ በኮቪድ-19 የኮሮና ቫይረስ ምክንያት ለሞት የተዳረጉ ሰዎች ቁጥር ከ5400 መብለጡ ተሰምተዋል። ሀገሪቱ በሽታውን ለመከላከል የምታደርገው ጥረት ይሳካ ዘንድ አስፈላጊ ከሚባሉት በስተቀር ሁሉም የንግድ ቤቶች እንዲዘጉ ታዘዋል። የሀገሪቱ ፕሬዚዳንት ጁሴፔ ኮንቴ ከሁለተኛው የዓለም ጦርነት ወዲህ የገጠመን እጅግ ከባዱ ውጥንቅጥ ሲሉ ሁኔታውን ገልጸውታል። በጆንስ ሆፕኪንስ የኮሮና መረጃ ማዕከል መሠረት የተረጋገጠው በበሽታው የተያዙ ሰዎች ቁጥር 53578 ደርሰዋል። ኩባ ጣሊያን ከኮሮና ቫይረስ ጋር የምታደርገውን ግብ ግብ ለማገዝ ሐኪሞቿንና ነርሶቿን ወደዚያው ልካለች። የአውሮፓ ኅብረት በበኩሉ የሀገሪቱ የቀደመ ብድር አሁን ላይ ቫይረሱን ለመዋጋት አዲስ ብድር ከመጠየቅ እንደማይከለክላት በድጋሚ አረጋግጠዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በገዳዩ ኮሮና ቫይረስ ክፉኛ ለተጠቁ የሀገሪቱ ዜጎችና የንግድ ተቋማት ድጋፍ እንዲሆን 1.8 ትሪሊዮን ዶላር ገደማ የኢኮኖሚ ድጋፍ ለማድረግ በቀረበው ረቂቅ ላይ ዛሬ ድምፅ ይሰጣል ተብሎ ይጠበቃል። እሁድ ዕለት የተደረገው ጥረት አልተሳካም ነበር። በሕግ መወሰኛ ምክር ቤቱ አብላጫ ወንበር ያለው ፓርቲ መሪ የሆኑት ሚች መኮነል የረቂቁን የተወሰኑ ክፍሎች የተቃወሙት ዲሞክራቶች ድጋፋቸውን ካልሰጡ ድምፅ አሰጣጡ ሰኞ ጠዋትም ይቀጥላል ብለው ነበረ። ድጋፉ ከ90% በላይ ለሚሆኑ የዩናይትድ ስቴትስ ዜጎችና ንግድ ተቋማት በቀጥታ የገንዘብ ክፍያ በማድረግ የኮሮና ቫይረስ ከሚተወው ቅጽበታዊ ወይንም ቀስ በቀስ የሚከሰት ኢኮኖሚያዊ ጫና ለመርዳት ያቀደ ነው። ዲሞክራቶች ረቂቁ ለትልልቅ ኩባንያዎች ጥቅም የሚሰጥ ነው በሚል ይቃወሙታል። ከዚህ ይልቅ ለማህበረሰብ ጤና ማዕከላት፣ ለእንክብካቤ መስጫ ጣቢያዎች፣ ለፊትና አፍንጫ መሸፈኛ፣ ለማቀዝቀዣና ለግል መከላከያ መሳሪያዎች ተጨማሪ የፌደራል ገንዘብ እንዲቀርብ ይፈልጋሉ። የጃፓኑ ፕሬዚዳንት ሺንዞ አቤ የቶኪዮ ኦሎምፒክ ከነሙሉ ቅርጹ እንዳይከናወን የኮሮና ቫይረስ ስርጭት የሚያግደው ከሆነ ለሌላ ጊዜ ሊተላለፍ እንደሚገባ አሳሰቡ። ዓለም አቀፉ የኦሎምፒክ ኮሚቴ ትናንት እሁድ ባደረገው ድንገተኛ ስብሰባ እንደ አውሮፓውያን አቆጣጠር በሐምሌ 24 ሊጀመር ቀን የተቆረጠለት ክንውን የሁኔታ እቅዶችን እያጎለበተ እንደሆነ ምናልባትም ቀኑንም ሊያሸጋግር እንደሚችል ተናግረዋል። ፕሬዚዳንት አቤ ጨዋታውን መሰረዝ ከአማራጮች መካከል እንደሌለበት ጠቅሰው የኦሎምፒክ ክንውኑ ከነሙሉ ቅርጹ የማይስተናገድ ከሆነ ማዘግየቱ በአማራጭነት መያዙን ለሀገራቸው ፓርላማ ተናግረዋል። ዘገባው የሮይተርስ ነው። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ነበሩ።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ብልጽግና ፓርቲ በወረዳና በቀበሌዎች ውስጥ ሳይቀር አባላቱን ስብሰባ እንዲያካሂዱ እያደረገ ነው በሚል እየተወቀሰ ነው። የፓርቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ በጉዳዩ ላይ ከአሜሪካ ድምጽ ተጠይቀው ስብሰባዎቹ የተደረጉት የኮሮና ቫይረስ ስርጭትን ለመግታት መደረግ ስለሚገባው ጥንቃቄ ለመነጋገርና አንድ አይነት አቅጣጫ ለማስቀመጥ ነው ብለዋል። የኢንተርኔት መጨናነቅና ገጠር አካባቢ ደግሞ ከስብሰባ ውጪ የመገናኛ አማራጭ ብዙም ስለሌለ የተካሄዱ ናቸው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከደህንነት ዘርፍ ኃላፊዎች ጋር ባደረጉት ውይይት ከዛሬ መጋቢት 14 ጀምሮ የደህንነት ዘርፉ በቁጥር የበዛ ሰው የሚሳተፍባቸውን ስብሰባዎች የሚያስቆምና ማህበራዊ መራራቅን እንደሚያስተገብር ተገልጿል። በቀጣዩ መሰናዶ ዝርዝሩን ትሰማላችሁ። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩን ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም ነገር ግን በገበያ ቦታዎች፣ በዳቦና ዘይት መሸጫ ሱቆች፣ በጫት መሸጫ ገበያዎች፣ በሕዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፊ እያነሱ በማህበራዊ ሚዲያ ላይ እያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው። ትላንት እሁድ በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር። ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቅን እንደሆነ ለማየት የሚታየው ግን ጥሩ አይደለም። ህዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ ሚኒስትሩ። አስቡት፣ ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በእርግጥ የትራንስፖርት እጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ። አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንንና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም። ቁጣው ስካልፍ እንሸሸክ ስካልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ ያገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ ያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው አላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ።
የተወሰኑ ስብሰባዎች አሉ፣ ግን የስብሰባው ዋና አላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታውቂው ከባድ አደጋ በህዝብና በሀገር ላይ ደቅኖ ይገኛል። ይህንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርብርብ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ፣ መከላከል እንዲያደርግ፣ ችግርም ሲኖር ደግሞ በዛው ልክ የሚመለከተው አካል ኢንፎርሜሽን እንዲኖረው ለማድረግ፣ ቀበሌ አመራሮች ደግሞ ህዝቡን በበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰራም ቁጥሩም በጣም አናሳ የሆኑ ስብሰባዎች ለአወርነስ እንዲኖር ታስቦ የተደረገ ነው ስብሰባው። ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኙን መከላከል መሰረት ያደረገ አወርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር፣ መማር ማስተማር፣ ሞቢላይዝ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ኦልሬዲ እሱም አልፏል። ይሄ ነው በእኛ በኩል ያለው።
አሁን ምንም ስብሰባ የለም፣ ተጠናቋል ማለት ነው?
ስብሰባው ተጠናቋል። ኦልሞስት እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዛው ግንዛቤ ኖሮት እንዳየሽው እንኳን እኛ ድሀ አይደለም አንቺ ያለሽበት ታላቋ ነገር አሜሪካን ጀምሮ በጣም ትልቅ ስጋትና አደጋ ይጋርጠ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝቶ ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነሰ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው።
እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተው እና እነዚህ ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ?
እሱ ይቻላል፣ ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባም ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው ልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔትና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃና በተደረገው ክትትል የቫይረሱን ስርጭት ለሀገር በቀል አይደለም ሀገር ውስጥ አልነበረም ታዩ ምልክቶችን በአንድም ወይ በሌላ መልኩ ድርጅቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዛ የመጡ ሰዎች ላይ የታየ በሽታ ነው። ይህ ወረርሽኝ ደግሞ ከነሱ ጋር ንክኪ ያላቸው ሰዎችን የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኙ ሁሉ ያለ ሁኔታ አለ። ሞሮለት ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና አወዝ መስተሰጥቷቸው ሁሉም በየሰፈሩ ተሰብስቦ ተመልሶ የቤት ለቤት ስራ እንዲሰራ ታስቦ ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው። ቤት ሊሄድና ሲሆን
ሌላው ከብልጽግና ፓርቲ ስብሰባዎች በተጨማሪ ማህበረሰቡ ከዚህ ቀደም ያደርጋቸው የነበሩ መደበኛ እንቅስቃሴዎችን ያልተገታ መሆኑን በየቦታው ለዘይትና ለዳቦ ከሚደረጉ ሰልፎች ጭምር በአንድ ላይ የተፋፈጉ እንቅስቃሴዎች መቀጠሉን መስተዋሉን እንዲሁም በትራንስፖርት መጠቀሚያ አገልግሎት ቦታዎችም የተጨናነቁ ሰልፎች መታየታቸውን በመግለጽ መንግስት የኮሮና ቫይረስ ስርጭትን ለመግታት ከሚቻልባቸው መንገዶች አንዱ የሆነውን ማህበራዊ መራራቅን እንዴት ነው የሚያስተገብረው በሚል የተጠየቁት አቶ አወሉ
ይሄ ችግር ከተከሰተ ጊዜ ጀምሮ እንደ መንግስት በጣም በልዩ ትኩረት እየተሰራ ይገኛል። በጠቅላይ ሚኒስትሩ የሚመራው ሀገራዊ ኮሚቴ ተቋቁሞ አንደኛ ትላልቅ ስብሰባዎች፣ ተራ ቤቶች፣ ከዚያም አልፎ ደግሞ እምነት ቤቶችን መስጊድ እና ቼስ አካባቢ ሰው በብዛት ሄዶ የሚሰግድባቸው ቦታዎች ጥንቃቄ የሚደረጉ ከተቻለ እንዲቆሙ፣ ካልተቻለ ደግሞ በጣም ከፍተኛ ጥንቃቄ እንዲደረጉ ተደርጓል። ዩኒቨርሲቲዎች አካባቢም ትምህርት ቤቶች ተዘግተዋል። ሌሎች ኢቭን ፍርድ ቤቶችም ማረሚያ ቤቶችም በተመሳሳይ ችግር ያለባቸው ችግር ያመጣሉ ተብሎ የሚታሰቡ ቦታዎችን በሙሉ ሰፊ ጥንቃቄ እንዲደረጉ እና ኢቭን አንዳንድ መለስተኛ ክስና ሌሎች እንትን ያለባቸውም ከእስር ቤት እንዲፈቱ የተደረገበት ሁኔታ አለ። መንግስት የሚችለውን ሁሉ አድርጓል። ይሄ ብቻ አይደለም። ከውጭ የሚመጡ ዜጎችም 14 ቀን በኳራንቲን እንዲቆዩም ተደርጓል፣ እየተደረገ ይገኛል። ወደ 30 ሀገራት የሚደረግ በረራም እንዲቋረጥ ተደርጓል። መንግስት የሚችለውን ያህል እያደረገ ነው። ከዚህ በላይ ደግሞ ያው ፈጣሪ ይህንን መቅሰፍት እንዲያቁልን ጸሎትም እየተደረገ ይገኛል። የሚደረገው ሁሉ እየተደረገ ነው። በእኛ ግምት ደግሞ ይህንን ወረርሽኝ በአጭር ጊዜ እንቆጣጠራለን የሚል ተስፋ አለን።
በሌላ በኩል በዛሬው ዕለት በጽህፈት ቤታቸው በተራራቀ ሁኔታ ተቀምጠው ከደህንነት ዘርፍ ኃላፊዎች ጋር የኮሮና ቫይረስን ለመግታት መደረግ ስላለበት ጥንቃቄ ውይይት ያካሄዱት ጠቅላይ ሚኒስትር አብይ አህመድ ከዛሬ መጋቢት 14 ቀን ጀምሮ ቁጥሩ የበዛ ሰው የሚሳተፍባቸውን ስብሰባዎች የደህንነት ዘርፉ እንዲያስቆም፣ ማህበራዊ ርቀት መጠበቅንም እንዲቆጣጠር ኃላፊነት እንደተሰጠው ይፋ አድርገዋል። ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት WHO ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆቹን በሚገባ መታጠብና ተራርቆ መቆየትን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤን ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴልና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች።
እጅንንሳ እጅንንስጥ እጅንንሳ ማህበራዊ መራራቅን ለማበረታታት በበርካታ አርቲስቶች አማካኝነት ከተዘጋጀ ቪዲዮ ላይ የተቀነጨበ ነው። አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤና ስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል።
ስጥልኝ የሚለው ሀሳብ በጣም ትልቅ ሀሳብ እንደዚህ ነው። ባህሉ ተጠብቀው ቆንጆ ቆንጆ ሀሳቦች አሉ። ኦልሬዲ መዳኛ ቢሆኑ እነሱ ማንቃት ያስፈልጋል። ያው ሶሻል ዲስታንስ የሚለው ትልቁ ነገር አሁን እንግዲህ ይሄ ያመጣው ቫይረስ በማህበረሰብ ኖሮ ላይ ነው መሰረት ያድርጉ ማለት ባህልን ነው የሚሰብረው። ስለዚህ ጥንቃቄ ይፈልጋል። እንደ ራሳችን ባህል እንዴት አድርገን ራሳችን ናፌት ማድረግ ራሳችንን ልናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገር ማዋቅሮ እንዴት የምንከላከለው እንደሚ ማሰብ በጣም ተገቢ ነው። ሰው በማወቅም ይሁን ባለማወቅ በተለይ ባለማወቅ ለብዙ ነገር ችግር ልንሆን እንችላለን። ምን ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋር አሁን ደግሞ ኮሮና ዛሬ የመጣ ጥፋት ነው። ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ ስነ ልቦናው ነው ከውስጥ ነው የሚመነጨው እውቀት ማለት አሁን ሰው አላምርምናል አልፈራውም ነገሩ የነገሩ ጥልቀት ክብደት በደንብ ብዙ አለት ሰውን ማሱ ባልሞት ሌላ ሰው በእጁ ምክንያት እንደሚጠፋ በደንብ እዚህ አንተረዳፈዋለ ስነ ልቦናው መንቃት አለበት። ስለዚህ ስነ ልቦናውን ነቃም ያሉት ምን አይነት ችግርም እንደሚፈጠር እንዲነቃ ነው። አጭር ቪዲዮ ነው። ያን ያህል ነገርን ማብራራት አይቻልም። የሞት ተባባሪ አለመሆን ሰዎች ጥፋት ለዓለምን ጥፋት ተባባሪ አለመሆን ያለበት የሚያሳዩ ሀሳቦችን አስይዘናል ብለን እናስባለን።
ያለ ቀለም ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድ።
ከነዚህ ቪዲዮዎች ጀርባ ያሉት ሰው መሆን ስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰው መሆን ሰዎች በሚበዙባቸው ስፍራዎች በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ ብቻችንን አንድንም የሚል ሃሽታግን ጀምራለን ይላል።
ብቻችንን አንድንም ምሳሌ መዝ በጣም ግሪዲ የሆኑ ነጋዴዎች አሉ፣ ያስቸገሩ አሉ። እነሱንም ነው የሚነካው። ማለት ብቻችንን አንድ ላይ መተሳሰብ ነው ያለብን፣ አብረን መዋጋት ያለብን የሚል ሀሳብ ያለው እሱ በደንብ ሰው ጋር ሲደርስ ደግሞ ብቻችንን አንድንም የሚል ሀሳብ ያለ እሱም እንደዚህ በተለያየ ቋንቋ ቻሌንጅ የሆኑ ይወጣል። አሁን ሀሽታግ ያዘ ይወጣል ማለት ነው። አባው ኬሪንግ ነው እርስ በርስ
ከዚሁ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት እና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች።
ታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም፣ ቫይረስ እና ባክቴሪያን በቀላሉ ይገልልናል። እዚህ ጋር አልኮል አለኝ፣ ውሃ አለኝ፣ ግሪስሊን አለኝ። አልኮሉን 6 እጅ አልኮሆል፣ 3 እጅ ውሃ፣ 1 እጅ ደግሞ ግሪስሊን አደርጋለሁ ማለት ነው። ከዛ ይህንን በደንብ እንደዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመጥረግ የመኪና የታክሲ እጀታዎች፣ የበር እጀታዎች፣ ኤሌቬተር ብር ከነካም በኋላ እጃችንን ጽህና እንጠብቃለን ማለት ነው።
መታጠም በማንችልበት ውሃ እንኳን አይደለም ቅህኛ ኑሮ ያለው ሰው ጋር አይደለም ደህና ኑሮ አለ ምግብ ጋር ራሱ ውሃ በሶስት ቀን በአራት ቀን ነው ሲመጣው እና ከባድ ከውስጥ ሊታጠብ ማለት ሁን ብቻውን መታጠብ ባንችል ውሃ ባናገኝ ከታክሲ ስንወርድ ከባሱ ስንወርድ ከትሬን ስንወርድ ቦርሳችን ውስጥ የምትቀመጥ ጠብ እያደረግን ለብዙ ጊዜ የምታገለግል ደግሞ ቫይረስ ሊገልልን የሚችል ነገር ማዘጋጀቱን ነገር ሀሳብ ሲያወሩ ሳመሆና ዶክተሮች ክስ እንደዚህ ነገር ካለ ጥሩ ነው፣ ይህን ሰው ማወቅ አለበት። ምክንያቱም በቀላሉ አልኮል ሊገኝ ይችላል። ትንሽ አቀማመሙ ነገሩን ያንን አደረግኩኝ። ያው የምታገኘው መረጃ ሁሉ ማካፈል መልካም የመሰለሽን ነገር ና አንቺ ተጠቃሚ ያደርግሽን ለሌላ ሰው ማካፈል ደግሞ ትልቅ ጥቅም አለው ይል ስላሰብኩኝ ከዛ መልኩ እዛ ላይ ጨመር ነው ማለት ነው። ያንንም ሀሳብ ባህላችን ትንሽ ከባድ ነው። አንዳንድ ባህላችን ነው አኗኗራችን ከባድ ነው። በጣም ሲጠባቀን ነው የምትኖረው ነው። እንደዚህ ነገር ከመጣ በጣም ተጎጆች የምንሆነው እኛንን ከምን በላይ ነው። ጥንቃቄ ያስፈልጋል። እግዚአብሔር የሚያግዘው እኛም ስናግዘው ነው። ሁላችንም ጥንቃቄ የምችለውን ነገር ያደርግልን፣ ጥንቃቄ እናድርግ፣ እግዚአብሔር ደግሞ ያግዘናል። ማለው
ዘመን ከፍቶብናል፣ እኛም ከቤት ውለናል። ልጆቻችንና የልጅ ልጆቻችንን በያላችሁበት ራሳችሁን ጠብቁ። ተሻጋሪ ትውልድ ይኖረን፣ ዘመንን በመልካምነት እንቀበለው።
በማህበራዊ ሚዲያ ላይ ጥሪ ቀርቦላቸው ተሳትፏቸውን ካደረጉት አርቲስቶች አንዱ የሆነው አንጋፋው አርቲስት ደበበ ሰይፉ ነበር ይህን መልእክት ያስተላለፈው። ሰው መሆን ይስማውና ባልደረቦቹ እነዚህ ምስሎች ከማህበራዊ ሚዲያ ዘለው በተለያዩ መደበኛ መገናኛ ብዙሃን ከኮፒራይት ነጻ በመሆናቸው እንዲወሰዱና ህዝቡ እንዲማርባቸው ለመገናኛ ብዙሃን ባለቤቶች ጥሪያቸውን ያቀርባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ቀጣዩ መሰናዶ የሰኞ ምሽት ስፖርት ነው። ሀብታሙ ስዩም ከሲልቨር ስፕሪንግ ሜሪላንድ፣ ግርማቸው ከበደ ከአዲስ አበባ ወዳዘጋጁት ዘገባ ልውሰዳችሁ።
በ እናመሰግናለን ጽዮን። የኮቪድ-19 ስርጭት የኢትዮጵያ አትሌቲክስ ፌዴሬሽንና የኢትዮጵያ ኦሎምፒክ ኮሚቴን ክርክር ውስጥ አስገብተዋል። በዚህ ጉዳይ ላይ የአዲስ አበባው ዘጋቢያችን ግርማቸው ከበደ ከሚያጋራን ዜና እንጀምር።
እንደምናመሸ ሀብታሙ። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አለመግባባት ከትላንት በስቲያ ብቻ የተጀመረ አይደለም። በእርግጥ ምክንያቱም ባለፉት 12 ወራት በተለያዩ ጉዳዮችና በተለያዩ ምክንያቶች ሲወዛገቡ ቆይተዋል። የስራ አስፈጻሚ ኮሚቴ ሳያውቀው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ውሳኔ ያሳልፈዋል በሚል አትሌቲክስ ፌዴሬሽን ሲቃወም ነበር። የመሳሰሉ ጉዳዮች ተነስተው ችግር ውስጥ ነበሩ። ይበልጥ የተፋፋመውና የጋለው የመገናኛ ብዙሃንን ትኩረትም እያገኘ የመጣው ግን ባለፈው አርብ የኢትዮጵያ ኦሎምፒክ ኮሚቴ የቶኪዮ ኦሎምፒክ አስተባባሪ ኮሚቴ አዘጋጅቶ ነበር ግብረ ኃይል። ይሄ ግብረ ኃይል በሰጠው ጋዜጣዊ መግለጫ ላይ አትሌቶች የኦሎምፒክ ውድድር ላይ የሚሳተፉ አትሌቶች ወደ ሆቴል ገብተው ዝግጅት እንዲጀምሩ ከተናገረ በኋላ ነው። ይሄ ደግሞ ከወቅቱ የዓለም የጤና ቀውስ ከሆነው የኮቪድ-19 ጋር በተገናኘ የኢትዮጵያ አትሌቲክስ ፌዴሬሽን ሊቀበለው አልፈለገም። እንግዲህ በሁለቱ መካከል ያለው ግንኙነት ምንድን ነው? የኢትዮጵያ ኦሎምፒክ ኮሚቴ ከሀያ በላይ የሆኑ የሀገር ውስጥ የተለያዩ የስፖርት ፌዴሬሽኖች ህብረት ነው። ስለዚህ የጠቅላላ ጉባኤ አባላት የሚሆኑት እነዚህ ፌዴሬሽኖች ናቸው። ለኦሎምፒክ ውድድሮችም ስፖርተኞችን የሚሰጡት እነዚህ ፌዴሬሽኖች ናቸው። ስለዚህ ከነዚህ ፌዴሬሽኖች የተውጣጡ ስፖርተኞች ወደ ሆቴል ገብተው ልምምድ እንዲጀምሩ ያዛል። የኢትዮጵያ አትሌቲክስ ፌዴሬሽን ግን ይሄ ከዓለም የጤና ድርጅት ካወጣው መመሪያ ከጤና ሚኒስቴር እና እንዲሁም ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት መመሪያ ጋር የሚጋጭ ስለሆነ አትሌቶቹ ወደ ሆቴል መሰባሰብ የለባቸውም፣ ባሉበት ሆነው ለብቻቸው ልምምድ ማድረግ ነው ያለባቸው በሚል ተቃውሟል ማለት ነው የኢትዮጵያ አትሌቲክስ ፌዴሬሽን።
በዚህ በዩናይትድ ስቴትስ በየዓመቱ የሚደረግ በሺዎች የሚቆጠሩ ኢትዮጵያን የሚሳተፉበት የሰሜን አሜሪካ የስፖርትና ባህል ፌዴሬሽን ፌስቲቫል ዘንድሮ ላይ እንደማይደረግ ተሰምተዋል። ለምን? ከፌዴሬሽኑ የህዝብ ግንኙነት ኃላፊ ጋር ቆይታ አድርጌያለሁ።
እያዩ ዘነበ እባላለሁኝ። የፌዴሬሽኑ ፐብሊክ ሪሌሽን ወይም የህዝብ ግንኙነት ነኝ። ምንድን ነው የሆነው? አሁን በተፈጠረው በዚህ በኮሮና ቫይረስ ወረርሽኝ ምክንያት ከዚህ ቀደም ልናደርግ ያስብነውን ከጁን 28 እስከ ጁላይ 4 ድረስ ሊደረግ የነበረውን ሚኔሶታ ውስጥ ሊደረግ የነበረውን ፌስቲቫል ለመሰረዝ ተገደናል። ይህም የሆነበት ምክንያት ምንድን ነው? የቫይረሱ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት 36 ዓመት ይህን ስናደርግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ውጣ ውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ በአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው።
የፌዴሬሽን ከፍተኛ ተሰሚነት ያለው ፌዴሬሽን እንደመሆኑ መጠን ተሰሚነቱን ተጠቅሞ የኢትዮጵያ ማህበረሰብ አባላት ከኮሮና ወይም ኮቪድ-19 ራሳቸውን እንዲጠብቁ ምን አይነት እንቅስቃሴዎችን ሊያደርግ አስበዋል? በአሁኑ ሰዓት የሚሰሟችሁ በሺዎች የሚቆጠሩ ኢትዮጵያን አሉ። ለእነሱ የሚተላለፍ መልእክት ካለም አብሮ ያደርሱን።
አዎ፣ እንግዲህ ይህ ፌስቲቫል ተስተላለፈ ማለት ለሚቀጥለው ዓመት ፖስፖንድ ሆነ ማለት ስራችንን አቆምን ማለት አይደለም እና አሁንም ወደፊትም እኛ ከልባችን ያለው ከህዝባችን ጋር ነው። ስፔሻሊ ኢትዮጵያ ውስጥ ካለው ጋራ ምን እንዴት አድርገን ነው የምንረዳው በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋራ። በምን አይነት መንገድ ስልት ሜዲካል ሰፕላዮችን መላክ የምንችለው ይህን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለ ነው። እናደርገዋለን። ከዚህ ቀደምም ያደረግናቸው ብዙ የበጎ አድራጎት ጉዳዮች አሉ። እንደዚህ አይነት የከፋ አደጋ ባይሆንም በጎርፍ በኤድስ ጥቃት ጊዜ በአንዳንድ ነገሮች እዛ እየደረስን የምንችለውን ነገር ለመደገፍ ሙከራ እያደረግን ያለ ነው። አሁንም ያለ ማድረግ እየተዘጋጀን ያለ ነው። በቅርብ ጊዜ ውስጥ እሱን ይፋ አድርገን እናስታውቃለን።
ጽዮን፣ ለአሁኑ ያሉን ስፖርታዊ ዜናዎች እነዚህ ነበሩ። ወደ አንቺ እንመለስ።
አድማጮች፣ የዛሬው የጋቢና መሰናዷችንን አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም፣ በደህና ዋሉ።
Tune in, Radio Ne VOA, Sagantafan Oromoti.